የማርቆስ ወንጌል ምዕራፍ 6 ኢየሱስ ከዚያ ወጥቶ ወደ ገዛ አገሩ መጣ። ደቀ መዛሙርቱም ተከተሉት። በሰንበት ቀን በምኵራብ ማስተማር ጀመረ። ብዙ ሰዎች በዚያ ተገኝተው ይሰሙት ነበር። እነርሱም ይህ ሰው ይህን ሁሉ ነገር ከየት አገኘው? ምን አይነት ጥበብ ተሰጥቶታል? እነዚህንስ ታምራት የሚያደርገው እንዴት ነው? እያሉ ይደነቁ ነበር። ቀጥለውም ለመሆኑ ይህን ጨት ጠራቢው የማርያም ልጅ አይደለምን? ያዕቆብ፣ ዮሴፍ፣ የይሁዳና የስምዖንም ወንድም አይደለምን? እህቶቹስ እዚህ ከእኛ ጋር አይደሉምን? እያሉ በመናቅ ሳይቀበሉት ቀሩ። ኢየሱስም ነቢይ በሌሎች ዘንድ ይከበራል፣ በገዛ አገሩ በዘመዶቹና በቤተሰቡ መካከል ግን ይናቃል ሲል መለሰላቸው። በዚያም በጥቂት ሕመምተኞች ላይ እጁን ጭኖ ከመፈወስ በቀር ሌላ ተአምር ማድረግ አልተቻለውም። ስላለማመናቸውም እጅግ ተገረመ። ከዚህም በኋላ ኢየሱስ በየመንደሩ እየተዘዋወረ ያስተምር ነበር። 12ቱን ወደ እርሱ ጠርቶ ሁለት ሁለት አድርጎ ላካቸው። በርኩሳን መናፍስትም ላይ ሥልጣን ሰጣቸው። ለመንገዳቸው ከበትር በቀር እንጀራም ሆነ ከረጢት ገንዘብም በመቀነታቸው እንዳይዙ አዘዛቸው። እንዲህም አላቸው፣ በእግራችሁ ጫማ አድርጉ እንጂ ሁለት እጀ ጠባብ እንኳ አትልበሱ። በማናቸውም ስፍራ ወደ ሰው ቤት ስትገቡ ያንን ስፍራ እስክትለቁ ድረስ በዚያው ቆዩ። ሰዎች በማይቀበሏችሁና በማይሰሟችሁ ቦታ ሁሉ የእግራችሁን አቧራ አራግፉና ከዚያ ወጥታችሁ ሂዱ። ይህም ለእነርሱ የማስጠንቀቂያ ምስክር ይሆንባቸዋል። እነርሱም ከዚያ ወጥተው ሰዎች ሁሉ ንስሐ እንዲገቡ አስተማሩ። ብዙ አጋንንትንም አስወጡ። ብዙ ሰዎችንም ዘይት እየቀቡ ፈወሱ። የኢየሱስ ዝና በሁሉም ዘንድ በመሰራጨቱ ንጉሡ ሄሮድስ ስለ እርሱ ሰማ። አንዳንድ ሰዎች አጥማቂው ዮሐንስ ከሞት ተነስቷል፣ ስለዚህ ይህ ሁሉ ኃይል በእርሱ ይደረጋል ይሉ ነበር። ሌሎችም ኤልያስ ነው ይሉ ነበር። የቀሩትም ደግሞ ከቀድሞቹ ነቢያት እንደ አንዱ ነው ይሉ ነበር። ሄሮድስ ግን ይህን ሁሉ ሰምቶ ይህ እኔ አንገቱን ያስቆረጥኩት ዮሐንስ ነው፣ እነሆ እርሱ ከሞት ተነስቶአል አለ። ሄሮድስ የወንድሙን የፊልጶስን ሚስት ሄሮድያዳን ስላገባ ዮሐንስን በእርሷ ምክንያት በጭፍሮቹ አስይዞ በወህኒ ቤት አስሮት ነበር። ምክንያቱም ዮሐንስ ሄሮድስን የወንድምህን ሚስት ማግባት ተገቢ አይደለም ብሎት ስለ ነበር ነው። ሄሮድያዳም በዚህ ተቀይማ ዮሐንስን ልታስገድለው ትፈልግ ነበር፣ ነገር ግን አልቻለችም። ምክንያቱም ሄሮድስ ዮሐንስን ጻድቅና ቅዱስ አድርጎ ስለሚያየው ይፈራውና ይጠብቀውም ነበር። ሄሮድስ የዮሐንስን ንግግር በሰማ ቁጥር ይታወክ ነበር፣ ይሁን እንጂ በደስታ ይሰማው ነበር። ሄሮድስ የተወለደበትን ቀን ለማክበር ለመንግሥት ባለሥልጣኖች፣ ለጦር ሽማምንትና ለአንዳንድ የታወቁ የገሊላ ነዋሪዎች ታላቅ ግብዣ አደረገ። ይህም ለሄሮድያዳ ጥሩ አጋጣሚ ሆነላት። ስለዚህም የሄሮድያዳ ልጅ ወደ ግብዣው አዳራሽ ገብታ እየዘፈነች በውዝዋዜዋ ሄሮድስንና ከእርሱ ጋር የነበሩትን ተጋባዦች አስደሰተች። ንጉሡም ልጅቷን የምትፈልጊውን ማንኛውንም ነገር ጠይቅኝ እሰጥሻለሁ፣ የመንግሥቴንም እኩሌታ እንኳ ቢሆን የምትጠይቅኝን ሁሉ እሰጥሻለሁ ሲል ማለላት። እርሷም ወደ እናቷ ሄዳ ምን ልጠይቅ አለቻት። እናቷም የአጥማቂ ዮሐንስ ራስ ይሰጠኝ ብለሽ ጠይቂ አለቻት። ልጅቷም ወዲያውኑ በፍጥነት ወደ ንጉሡ ተመልሳም የአጥማቂ ዮሐንስ ራስ በሳህን ሆኖ አሁን እንዲሰጠኝ እፈልጋለሁ ስትል ጠየቀች። ንጉሡ በዚህ ነገር በጣም አዘነ። ይሁን እንጂ በተጋባዦቹ ፊት ስላደረገው መሐላም የጠየቀችውን ሊከለክላት አልቻለም። ስለዚህ ንጉሡ ወዲያውኑ ከወታደሮቹ አንዱን ዮሐንስን ራስ ቆርጦ እንዲያመጣ ላከው። ወታደሩም ወደ ወህኒው ቤት ሄዶ ዮሐንስን ራስ ቆረጠ። የተቆረጠውንም ራስ በሳህን አድርጎ አመጣና ለልጅቷ ሰጣት። ልጅቷም ለእናቷ ሰጠች። ዮሐንስ ደቀ መዛሙርት ይህን በሰሙ ጊዜ መጡና ሬሳውን ወስደው ቀበሩ። ሐዋርያት ከተላኩበት ተመልሰው መጥተው በኢየሱስ ፊት ተሰበሰቡ። ያደረጉትንና ያስተማሩትን ሁሉ ነገሩት። እርሱም እናንተ ብቻችሁን ወደ አንድ ገለልተኛ ስፍራ ሂዱና ጥቂት ረፉ አላቸው። ይህንንም ያለበት ምክንያት ወደ እነርሱ የሚመጡና የሚሄዱ ብዙዎች ስለነበሩ ለመመገብ እንኳ ጊዜ ሊኖራቸው ስላልቻለ ነው። ስለዚህ ወደ አንድ ገለልተኛ ስፍራ ብቻቸውን ለመሆን በጀልባ ተሳፍረው ሄዱ። ይሁን እንጂ እነርሱ ሲሄዱ ብዙ ሰዎች አይተው አወቋቸው። ከየከተማውም ወጥተው በእግር እየሮጡ ቀደሟቸውና ወደ እነርሱ ተሰበሰቡ። ኢየሱስ ከጀልባው ሲወርድ ብዙ ሕዝብ አየ። እረኛ እንደሌላቸው በጎች በመሆናቸውም አዘነላቸው። ብዙ ነገርም ያስተምራቸው ጀመር። ጊዜው እየመሸ በመሄዱ ደቀ መዛሙርቱ ወደ እርሱ ቀርበው እንዲህ አሉት፣ ቦታው በረሃ ነው፣ ጊዜው መሽቷል፣ የሚበሉት የላቸውና በአካባቢው ወዳሉት ገጠሮችና መንደሮች ሄደው ምግብ እንዲገዙ እነዚህን ሰዎች አሰናብታቸው። ኢየሱስ ግን የሚበሉትን እናንተ ስጧቸው ሲል መለሰ። እነርሱም ታዲያ ሄደን የሚበሉትን እንጀራ በ200 ብር ገዝተን እንስጣቸውን አሉ። እርሱም ስንት እንጀራ አላችሁ? እስቲ ሄዱና እዩ አላቸው። አይተውም 5 እንጀራና 2 ዓሣ አለ አሉት። ኢየሱስም ሕዝቡን በቡድን ከፋፍለው በለመለመው መስክ ላይ እንዲያስቀምጧቸው ደቀ መዛሙርቱን አዘዘ። ስለዚህ ሕዝቡ በ100ና በ50 ተከፋፍለው በተርታ ተቀመጡ። ኢየሱስም 5ቱን እንጀራና 2ቱን ዓሣ አንስቶ ወደ ሰማይ አሻቅቦ አየና እግዚአብሔርን አመሰገነ። እንጀራውንም ቆርሶ ለሰዎቹ እንዲያድሉ ለደቀ መዛሙርቱ ሰጠ። እንዲሁም 2ቱን ዓሣ ለሁሉም አከፋፈለ። ሁሉም በልተው ጠገቡ። የተረፋቸውንም ቁርስራሽ እንጀራና ዓሣ ደቀ መዛሙርቱ 12 መሶብ ሙሉ ሰበሰቡ። እንጀራውን የበሉ ወንዶች ብቻ ቁጥራቸው 5000 ነበር። ኢየሱስ ወዲያውኑ ሕዝቡን ሲያሰናብት ሳለ ደቀ መዛሙርቱ በጀልባ ሆነው ወደ ማዶ ወደ ቤተሳይዳ ተሻግረው እንዲቀድሙ ታዘዛቸው። ከዚህ በኋላ ከእነርሱ ተለይቶ ለመጸለይ ወደ ኮረብታ ወጣ። በመሸም ጊዜ ጀልባዋ በባህሩ መካከል ነበረች፣ እርሱ ግን ብቻውን በምድር ላይ ነበረ። ደቀ መዛሙርቱ ከወደ ፊታቸው በሚነፍሰው ነፋስ ምክንያት መቅዘፍ ተቸግረው ሲጨነቁ አየ። ከሌሊቱም በ9 ሰዓት ገደማም በባህሩ ላይ እየተራመደ ወደ እነርሱ መጣ። አልፏቸውም ሊሄድ ነበር። ነገር ግን እነርሱ በባህሩ ላይ እየተራመደ ሲሄድ አይተው መንፈስ መስሏቸው ጮኹ። ሁሉም ባዩት ጊዜ ደነገጡ። እርሱ ግን ወዲያውኑ አይዟችሁ፣ እኔ ነኝ እኮ፣ አትፍሩ ብሎ አበረታታቸው። ወደ ጀልባውም ገብቶ ከእነርሱ ጋር በሆነ ጊዜ ነፋሱ ቆመ። ደቀ መዛሙርቱ በጣም ተደነቁ። ታዲያ ልባቸው ደንዝዞ የእንጀራውን ተአምር ሳያስተውሉ ቀርተው ነው እንጂ ይህ ነገር ባላስገረማቸውም ነበር። ባህሩን ተሻግረው ወደ ጌንሴሬጥ ደረሱ። ጀልባዋን ወደ ምድር አስጠግተው አሰሩ። ከጀልባ እንደወረዱ ወዲያውኑ ሰዎች ኢየሱስን አወቁት። እነርሱም በዚያ አገር ዙሪያ እየተራወጡ ኢየሱስ ወዳለበት ስፍራ ሁሉ በሽተኞችን በአልጋ ተሸክመው ያመጡ ጀመር። በየሄደበትም ስፍራ ሁሉ በመንደር በከተማ በገጠርም በሽተኞችን ወደ አደባባይ ያወጡ በእርሱ ፊት ያቀርቧቸው ነበር። የልብሱንም ጫፍ እንኳን እንዲነኩ ይለምኑት ነበር። የነኩትም ሁሉ ይድኑ ነበር።